ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሙጫ ኮፊ አባ መና ኮቲ ሳንካኒ በደለማኒ አኒ ቢየሙሉ ሁዋ ቀንከዳጠገሩ ኢትዮጵያ
የሞተው ባለቤቴ ነው። ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር ጮሃለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ። የቤተሰቤን ደም ዋጋ እንዲከፍለኝም ጸልያለሁ። እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው። ሕፃናት እያለቁ ነው። ኑሮ አይደለም ይሄ።
በጉደር ከተማ ባላቸው የተገደለባቸውና ልጃቸው የቆሰለባቸው ወይዘሮ ቀናቱ ጉርመሳ ናቸው። በእለቱ አብይ ርዕስ ይቀርባሉ።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ የካቲት 26 2010 ዓ.ም ምሽት አስተናጋጆች ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ ያክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበረም ገልጸዋል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንዲት እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። በሌላ ዜና በኢትዮጵያ የተጣለውን የአስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢያው የሚኖሩ ኢትዮጵያውያን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ዘገባዎች ይኖሩናል።
ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ላይ መድረስ የምንችል ከሆነ ሜክሲኮና ካናዳ ያቀድኩት የብረትና የአሉሚኒየም ገቢ ንግድ ቀረጥ እንዳይመለከታቸው ይደረጋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ሦስቱ አገሮች የሰሜን አሜሪካ ነጻ ንግድ ቀጠና ስምምነታቸው እንዲስተካከል እየተደራደሩ ሲሆን የኋለኛውን ዙር ድርድራቸውን ሜክሲኮ ሲቲ ውስጥ እያጠናቀቁ ናቸው። ካናዳ ከሁሉም ትልቋ የዩናይትድ ስቴትስ ተናጋጅ ስትሆን ባለፈው ዓመት የ7.2 ቢሊዮን አሉሚኒየምና የ4.3 ቢሊዮን ዶላር ብረት ለዩናይትድ ስቴትስ ልካለች።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጥቃቱ ወደ ተጠመደችው የሶሪያዋ ምስራቃዊቱ ጉታ ከተማ ሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታውቀዋል። የአይሲአርሲ የሶሪያ ልዑካን በሰጡት መግለጫ 46 የጭነት መኪናዎች ለ27,000 የጉታ ነዋሪዎች የሚሆን ምግብና የሕክምና ቁሳቁስ ጭነው ተጉዘዋል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ በበኩሉ ብዛት ያላቸው ሕይወት አድን ቁሳቁሶችን ለመጫል ፈቃድ አልተገኘም ነው ያለው። ከአሁን ቀደምም የእርዳታ ድርጅቶች ወደ ሶሪያ የምንወስደው የእርዳታ ጭነት ተመንጥሮ እየተፈተሸብን ነው ብለው ሲያማርሩ መቆየታቸው የሚታወስ ነው። ዛሬ ያቺ የተከበበች ጉታ ከተማ የገባው የእርዳታ ጭነት በሶስት ሳምንታት ጊዜ ውስጥ የመጀመሪያው መሆኑ ነው። በሌላ ዜና የሶሪያው ፕሬዚደንት ባሻር አልአሳድ ከዩናይትድ ስቴትስና ከሌሎች የምዕራብ ሀገሮች ነቀፌታ ቢቀርብባቸውም ወታደራዊ ኃይላቸው በምስራቅ ጎታ ባሉት አማጽያን ላይ የሚያካሂደው ጥቃት ይቀጥላል ሲሉ ትናንት አስታውቀዋል። ካለፉት ሁለት ሳምንታት አንስቶ ሲካሄድ በቆየ ውጊያ ከ600 በላይ የሚሆኑ ሲቪሎች ናቸው የተገደሉት። የአሜሪካ ድምጽ ሬዲዮ ዘጋቢ ጄሱስ ሜን ኦኒ ዘገባ ልኳል። አዳነች ፍሳዬ ታቀርባለች።
አቡ መሐመድ አላያ የታላቅ ልጃቸውን አስከሬን ሲፈልጉ ይታያሉ። ሶሪያ ውስጥ በአማጽያን በተያዘው ምስራቅ ጎታ በተካሄደው የአየር ድብደባ መኖሪያ ቤታቸው ከተደመሰሰ ከአንድ ሳምንት በላይ አልፏል። ልጃቸው፣ ወንድማቸውና የወንድማቸው ባለቤት እንዲሁም የ9 ዓመት የወንድማቸው ልጅ ተገድለዋል።
በአየር ድብደባ የሞቱትን ጓደኞቹን ሁሉ ቀብሬያለሁ። ተስፋ ማደርገው አግንቼው ጓደኞቹ አጠገብ እንድቀብረው ነው። ምክንያቱም ሁሉንም አንድ ላይ ለመጎብኘት እንድችል።
የሶሪያ መንግስት በመስራቅ ጎታ ያሉትን ግዛቶች ለማስመለስ በሚያደርገው ጥረት ካለፉት 2 ሳምንታት ወዲህ በመቶዎች የሚቆጠሩ ሰዎች ተገድለዋል። የሶሪያው ፕሬዝዳንት ባሽር አልአሳድ ጥቃቱ እንደሚቀጥል አስታውቀዋል።
As long as there are people who we think are the majority in Eastern Ghouta.
በምስራቅ ጎታ ብዙሃን አማጽያን ቁጥጥር ስር ካለው አካባቢ በመንግስት ወደሚተዳደር ግዛት ለመውጣት የሚፈልጉ ካሉ መውጫ መንገድ ለመክፈት ሲባል ተኩስ ማቆም አለብን።
በብዙ ሺህ የሚቆጠሩ ሰዎች ከአየር ድብደባ ለመትረፍ ሲሉ ከመሬት በታች ባሉ ቤቶችና በታነሎች ተፋፍገው ተደብቀዋል። ተርበናል። ለልጆቻችን ምግብ ያስፈልገናል። ራቆታቸው ናቸው። ልብስ ያስፈልጋቸዋል። ከውሻ የባሰ ኑሮ ነው ምንኖር ያለ ነው ሲሉ አንድ አባት ተናግረዋል። የተባበሩት መንግስታት ድርጅት ለ30 ቀናት ያህል ተኩስ እንዲቆም ያቀረበው ጥሪ ተቀባይነት አላገኘም። ሩሲያ ለሰብአዊነት ሲባል የ5 ሰዓታት ተኩስ እንዲቆም ያቀረበችው ሐሳብም ብዙም ውጤት አላስገኘም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናውሬት
This ceasefire is clearly not working. Russia has called for these joke-like
የተኩስ ማቆም ጉዳይ እየሰራ አይደለም። ሩሲያ ፌዝ የሚመስል የሰብአዊ ኮሪዶር ሐሳብ አቅርባለች። ሩሲያ የተባበሩት መንግስታት ድርጅት ያቀረበውን በመላ ሀገሪቱ ተኩስ እንዲቆም የሚጠይቀውን ሐሳብ ነው መተግበር ያለባት ነበር ያሉት። የዩናይትድ ስቴትስ ፕሬዝዳንት ትራምፕና የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ትላንት በስልክ ተነጋግረው በምስራቅ ጎታ ለሚደርሰው ስቃይ ተጠያቂዎቹ ሶሪያና ሩሲያ ናቸው በሚለው ተስማምተዋል።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመካከለኛው ምስራቅ የኢራንን ወታደራዊ ዘመቻ ለማጨንገፍ ስለሚቻልበት መንገድ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ዋሽንግተን ገብተዋል። ሁለቱ መሪዎች የሚነጋገሩት የዩናይትድ ስቴትስ ፕሬዝዳንት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ሀገራቸው ከኢራን ጋር የኑክሌር መሳሪያ ግንባታውን ለመገደብ ከተደረሰው ዓለም አቀፍ ስምምነት ዩናይትድ ስቴትስ ትውጣ ትቆይ የሚለውን እያሰቡበት ባሉበት በአሁኑ ወቅት ነው። ኔታንያሁ ስምምነቱ በቂ አይደለም ብለው ለረጅም ጊዜ ሲቃወሙት ቆይተዋል።
የደቡብ ኮሪያ ፕሬዝዳንት ሙን ጄኢን ልዩ መልእክተኞች ዛሬ ሰኞ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝተዋል የሚሉ ዘገባዎች ተሰምተዋል። በዘገባዎቹ መሰረት ኪም ለመልእክተኞቹ የራት ግብዣ አድርገውላቸዋል። በደቡብ ኮሪያው መሪ ሙን ከፍተኛ የደቡብ ኮሪያው መሪ ሙን የብሔራዊ ጸጥታ አማካሪ ቹንግ ኢዩ ዮንግ የሚመራው 10 አባላት ያሉት የልዑካን ቡድን የመሪያቸውን መልእክት ይዘው ያልተለመደ በሆነ የቀጥታ በረራ ከሶል ተነስተው ፒዮንግያንግ እንደገቡ ነው የተነገረው። መልእክቱ የኮሪያ ልሳነ ምድር ከኒውክሌር መሳሪያ ነጻ መሆንና ዘላቂ ሰላም ማግኘቱ ጉዳይ ላይ ያተኮረ መሆኑ ተጠቁሟል። ቹንግ ከሶል ከመነሳታቸው አስቀድሞ ለጋዜጠኞች በሰጡት ቃል የምንጓዘው ፕሬዝዳንት ሙን የኮሪያን ልሳነ ምድር ከኒውክሌር ነጻ ለማድረግና ዘላቂ ሰላም እንዲሰፍንበት ያላቸውን ጠንካራ ቁርጠኝነትና ፍላጎት የሚገልጽ መልእክት ይዘን ነው ማለታቸው ተጠቅሷል።
በመጨረሻም በኢጣሊያው ምርጫ ዋና ዋናዎቹ አሸናፊዎች ሁለት ተቀናቃኝ የሆኑ የህዝብ ብሶትን የድጋፍ መሰረታቸው አድርገው የተነሱና የሰላ የአውሮፓ ህብረት ተቃዋሚ አቋም የያዙ የፖለቲካ ኃይሎች ናቸው። ፋይቭ ስታር ንቅናቄና ዘሊግ የሚባሉት ናቸው። ሆኖም ሁለቱም ሀገሪቱን ብቻቸውን ለማስተዳደር የሚያበቃ ድምፅ አላገኙም። ይህም በሀገሪቱ ፓርላማ የትምምን ድምፅ ለማግኘት የሚችል አዲስ መንግሥት ለመመስረት የሚካሄደው ድርድር ቀላል እንደማይሆን አረጋግጧል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን የዕለቱ አብይ ርዕስ ይቀርባል።
በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበር ገልጸውልናል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ 2 ዓመት ከ4 ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከ3 ቀናት በፊት ደግሞ አርብ ዕለት በሕዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች። ከጅማ 20 ኪሎ ሜትር ርቃ በምትገኝ ሰቃ ጨቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ሕይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንጠብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ።
ሰቃ ጨቆርሳ ህብረተሰቡ ካለው ነባራዊ ሁኔታ ተነሳው መንገዶችም ዝግ ነው። አልፎ ተርፎ ትራንስፖርትም የለም፣ ምንም የለም። በአሁኑ ሰዓት በአካባቢው ያለው እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ አካባቢው ያለው ባለስልጣናት ምንም እንትን ድርሻ መስጠት አልቻሉም። አካባቢው ላይ ያለው ፖሊስም ህዝቡን ለማገልገል ላይ ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ 5 ሰው ነው እዛ ጋር የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ከቤት መውጣት የለም፣ ሱቅ አልተከፈተ፣ ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መታት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ ሆኑ አሉ። ምንም ባላጠፋው ነው እንግዲህ የተመጠው እሳን እየገቡ ያሉት እየሞተኝ ያለው ቶፊክ ዜኖ የሚባለው በህይወት አሁን ተመጥቶ እዛው ሰቃ 01 ነዋሪ የሆነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜጢ ውሰኔ ቀበሌ መጣ ነው። መሀመድ አባፊታ የሚባለው ከሜጢ ታከል መጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከሰቃ የዋንድ ከተማ ነዋሪ የሆነ ነው። ወሰኑ ገላልቻን እዛው በዱላ ተደብድቦ ነው እሱ ሬቱ በጥይት ነው የተመቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው ወሰኑ ገላልቻን የሚባለው።
የሰቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምፅ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል።
መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። 3ቱ ከፍተኛ መቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም፣ ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃም ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው፣ መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት፣ ስመለሱም እንደዚያው እርምጃ እየወሰዱ ነው ወደ የተመለሱት ማለት ነው።
አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል።
ገና ነው እንግዲህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም፣ በየቤቱ ነው ያለው። ሰውም ፈርቷል። ለዛ ሲባል ገና ለውይይት አልተዘጋጀንም፣ ሁሉም ወደ ቤቱ ገብቶ ነው ያለው። ከቤት እየወጣ አይደለም፣ ሰው እየተንቀሳቀሰም አይደለም። ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም። ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ገብቶ ያለው።
በሌላ በኩል በዶዶላ፣ ባኮ፣ ነጆ፣ ሻሸመኔ፣ ሆሮ ጉድሮ፣ መንዲ፣ ጊምቢ፣ ጊንጪ፣ አምቦ፣ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊት እና የፌዴራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገርነው ነዋሪ ስሙን እንዳንጠቅስ ጠይቆ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገሏል ብሎናል።
ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገለውታል። ጭሮ ዜሮ ጋር ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጁ ጠዋት ከውጭ እየመጣ ነበር ወደ አንድ ሰዓት አካባቢ። ከዚያ ቁም ብሎ ሲያባሩት ልጁ ሮጠ። ከዛ ያዙትና ደበደቡት። እንደገና ልጁ አሁንም አምልጦ ሮጦ ለመደበቅ ሰው ግቢ ገባ። ከዛ ተከትሎ ገቡትና ቀጥቶ እንደገና በጥይት ገለት። የልጁ ሬሳ ቤተሰብ ወስዶ አሁን ወደ ገጠር ሁላቁ የሚባል ነው ቤተሰቦች ገጠር
በሌላ በኩል ቅዳሜ ዕለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል።
ልክ ጠዋት ነው፣ አንድ ሰዓት አካባቢ ይሆናል። እኔ ተኝቼ ነበር። ወንድሜ ደግሞ ከኔ ጋር ስተኛ ነበር። ከአጠገብ የተነስቶ ወደ ውጭ ወጣ። አጥር በር ከፍቶ ወጣና ወደ ግቢ እነሱ ነይቶ ወደ ግቢ ሲመለስ ተቃጥሎ ወደ ግቢ ውስጥ ገቡ። አሁን አስወጡት የገባ ልጅ አስወጡት ምናምን አሉ። ከዛን አባቴ ሳምሶ ደንግጦ ወጣ። ራቁቱ ሱሪ ብቻ ነው እየለበሰ ቀበቶንም አልታጠቀም። ልጆች ምንም አላጠፉ ሙቱልኝ ከግቢ ምናምን ስላቸው እነሱ ሊያጡ አልቻለም። ቀዛን ወንድሜ በማል እኔ ዱላ ይዞ ወጣና እነሱን ድምፅ ሰምቼ እኔ ደግሞ ወጣሁ ራቁቴ ማለት ያ ልጁ ዱላ ይዞ ቆመዋል እነሱ ሊወጣቸው ባቴ ወደ ወዲህ ገፋ ገፋ ሲያደርጉት አየና ሁኔታ አላማረው መሰለ። ከዛን እኔ ደግሞ ልጁን ወደ ቤት ውስጥ ተመለስና ብዬ ልጁን መለስኩት ወደ ቤት ውስጥ ለእኔ ራቁቴ ወጣ። ከዛን እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ልጁ ዱላውን ይዘ ወጣና አባቱ ለንትን ስመታቸው ልጁንም አባቴንም እዛው በቃ ግቢ ውስጥ አሰረፉት። አባቴ አንድኔ ደግሞ አንድ እጁ ላይ ተመታ በጥይት፣ ሁለተኛ ደግሞ በጆሮ በኩል ገባችና አንዷ ጥይት በግንባሮ በኩል ገባች። አባቴ በዛው ሰዓት ውስጥ ነው ያሰፈው።
ይሄ የሆነው ግቢያችሁ ውስጥ ነው?
የተከሰተው ግቢያችን ውስጥ ነው።
የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው?
የቤት ቁጥሩን ካንሄደን ጉደር አካባቢ ነው። ወደ 00 አካባቢ የሚባል አለ። ወረዳችን ደግሞ ዶኬ ቁጣይ ነው የሚባለው።
አባት ስንት አመታቸው ነበር?
55 ደርሳል ብዬ ገምታለሁ።
ስንት ልጆች ነበራቸው?
8 ሴቶችና አንድ የተመጣውና እኔ ብቻ ነኝ ያለው። 2 ወንድና 8 ሴት።
በምን ስራ ነበር የሚተዳደሩት?
እንሻለሁ።
አቶ ድጋፌ ደንደና የተባሉት ሟች አባትን በተመለከተ በቅዳሜ ምሽት ፕሮግራማችን ጎረቤታቸውን እማኝ አድርገን ዘገባ አቅርበን የነበረ ሲሆን ልጃቸው አቶ ዋቁማ ድጋፌ እንደሚለው የጸጥታ ኃይሎቹ ወደ ግቢ የገቡት መንገዱ በድንጋይ ተዘግቷል በሚል እንድናነሳ ለማስገደድ ነበር ብሏል።
ጡና ድንጋይ አንሱ ከአስፋልት ላይ ስለ አናነሳም ስለ ላለ ብቻ ነው በቃ እንትናለ ይህ ክስተት እንደተከሰተው አናነሳም የተዘጋ ድንጋይ አናነሳም ስላልን ብቻ ነው በቃ ይሄ ድርጊት ሁሉ የተደረገ። ሶስታችንም በቃ እኔ በኋላ የሌለ እርምጃ ያስዱብናል ብዬ በቃ ልብስ ለብሼ እስከሚወጣ አንተ ከግቢ ከቤት አትወጣ ብዬ ወጣውና ሱሬን ለብሼ ስወጣ ልጅ ወጥቷል። በቃ ድንጋይ ይዞ አንዱን ፈነከተ፣ አንዱን ደግሞ እጁን ሰበረ። በዛ ሰዓት እነሱ በቃ አንድ ቦታ ነው የተኙ። በቃ እነሱን አንድ ቦታ አስተኝቶ ነው የወጡ። በቃ በስር በኩል በአስፋልቱ በኩል ሳል ሁለት ነው በቃ እዛ ዘሯቸው ሄዱ። በቃ በታችኛው በር ማለት እና የተመታው ልጅና አባትን ሬሳውን ይዘን ወደ ሆስፒታል የርን እያለን ራሱ ከግቢ ስናወጣቸው እንደተመለሱ ብሎን ይመልሱን በቆረጣ ነው በሆኔ እንትን የሆነች መጃ አለች ከነሱ እንትን የምትል እነሱ ጎራ ብለን ነው ውስጥ ለውስጥ ዜናቸው እስከ እሱ ታደረሰር ናቸው።
ቤተሰቦቻቸውም የመንደሩ ሰዎችም ከፍተኛ ሐዘን ውስጥ መሆናቸውን ገልጾ እናቱ ወይዘሮ ቀናቱ ጉርሜሳ በድንጋጤና በከፍተኛ ሐዘን ውስጥ እንደሚገኙ ነግሮናል። አነጋግሬያቸው ነበር።
ምን እናረግ ታዲያ? አሁን እንግዲህ እግዚአብሔር ካለ እንደምንም እንኖራለን፣ ካለንም እናልቃለን። እንግዲህ እግዚአብሔር እንኳን እንትን ያርግልን። እንግዲህ በሀገር ሞሎ አይገር ሙጫ ኮፊ አባ መና ኮቲ ሳንካኒ በደለመኒ አንዴ የሙሉው አቀንቀር አጠገሩ ኢትዮጵያ ሙሉ
የሞተው ባለቤቴ ነው ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር ጮሃለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ። የቤተሰቤን ደም ዋጋ እንዲከፍለኝም እጸልያለሁ። እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው። ህፃናት እያለቁ ነው። ኑሮ አይደለም ይሄ።
በኦሮሚያ እየተፈጸመ ነው የተባለውን ግድያ በተመለከተ ከመንግስት በኩል ምላሽ ለማግኘት የተለያዩ ሙከራዎችን አድርገናል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንም ሆነ የፌዴራል የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮ የእጅ ስልክ ላይ ለተከታታይ ቀናት ባደረግነው የስልክ ሙከራ ስልካቸውን ስለማያነሱ ልናገኛቸው አልቻልንም። ዛሬ ሙከራ አድርገን ነበር፣ ስልካቸው አይነሳም። በመጨረሻ ዶክተር ነገሪ ሌንጮ ከሀገር ውጭ መሆናቸው ተነግሮን የኮሚኒኬሽኑ የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የእጅ ስልክ ላይ እንድንደውል ተነገረን። የእሳቸውም ስልክ አይነሳም። የወረዳና የዞን አስተዳዳሪዎች በበኩላቸው ጉዳዩ ከእነርሱ ቁጥጥር ስር እንዳይደለ ገልጸው ኮማንድ ፖስቱን እንድናነጋግር ጠቁመውናል። የመከላከያ ሚኒስትርና የኮማንድ ፖስቱ ዋና ጸሐፊ አቶ ሲራጅ ፈጌሳ፣ ጠቅላይ አቃቤ ሕግ ጌታቸው አምባዬ የእጅ ስልክ ላይ ደውለን ነበር። እነርሱም አይመልሱም። በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ እየተፈጸመ ነው ስለተባለው የመብት ጥሰት በተመለከተ የኮሚሽኑ የኢንፎርሜሽንና ኮሚኒኬሽን ዳይሬክተር አቶ ደምሰው በንቲ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። የሁሉም ስልክ አይነሳም። ስለዚህም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱን አብይ ርዕስ ነበር የሰማነው። ጽዮን ግርማን እናመሰግናለን። ወደ ተቀሩት ዘገባዎቻችን ስናልፍ የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ከእስር መፈታቱ ተሰማ። አቶ ዮናታን ተስፋዬ እንዴት እንደተፈታ እንደማያውቅና ድንገተኛ በመሆኑም መቸገሩን ተናግሯል። መለስካቸው አመሃ ዝርዝሩን ልኳል።
ዮናታን ተስፋዬ በዝዋይ ማረሚያ ቤት የተፈረደበትን የ3 ዓመት ከ6 ወር ቅጣት ለመፈጸም ቆርጦ ሳለ ዛሬ ያልጠበቀው ደስታ አጋጥሞታል። በምዕራብ ደቡብ አዲስ አበባ አቅጣጫ በኦሮሚያ ክልል ሌመን ከተማ እንደደረሰ በስልክ አግኝቸው የአፈታቱን ሁኔታ ጠይቄዋለሁ።
እንግዲህ ዛሬ ጠዋት ላይ ነው የወጣሁት። ጠዋት እንደተለመደው በቃ እስር ቤት ውስጥ የሚደረገውን ነገር እያደረኩ ነበረ። ድንገት ነው ውጣ የተባልኩት። በቃ ምንም የገባኝ ነገር የለም። ውጣ የሚለኝንም ሰው ብጠይቅ ተገቢ መልስ ወይም ደግሞ የሚያረካ መልስም አልነበረኝም። በቃ ውጣ አሉኝ፣ ዝም ብዬ ወጣሁ። እዛ በኋላ ትንሽ ተቸግሬ ነበር ከቤተሰብም ጋር ለመገናኘት ድንገት ስለነበረ። አሁን ግን እግዚአብሔር ይመስገን ከቤተሰብም ጋር ተገናኝቻለሁኝ። እንደዛ ነው የወጣሁት። በቃ ድንገት ነው የወጣሁት ዝም ብዬ።
መቼ ነበር መፈታት የነበረብህ አንተ?
እንግዲህ እስሬን ጨርሼ የምወጣው አንድ 2 ወር ከምናምን ይቀረኛል። በዛ ጊዜ ውስጥ ነበር የምወጣው።
ከጥቂት ሳምንታት በፊት ግን እንድትፈታ ፎርም እንድትሞላ ተጠይቀህም ነበረ። አልሞላም ብለህ ምህረትም አልጠይቅም ብለህ ነበረ።
አዎ፣ ያው ምንድነው እንግዲህ በሚዲያ ብዙ እንደሰማችሁት ነው። ይቅርታ የመጠየቂያ ደብዳቤ ነው ይዘው የመጡት እና መሰጠትህን እና ይቅርታ መጠየቅህን ተስማምተህ እንድትፈርም ነው የሚለው እና በሰዓቱ እንግዲህ ጓደኞቼ መሆንን እኔ በፍጹም ልናምንበት እና ልንስማማበት የማንችል ነገር ነው። እንደሚታወቀው ሁሉም የፖለቲካ እስረኛ ለሀገሩ ባመነበት መልኩ ይሆናል ባለው መልኩ መሻሻል፣ መስተካከል እንዲኖር ለውጥ እንዲኖር ታገለ እንጂ ያጠፉ ጥፋት የለም እና በዚህ ሁኔታ ውስጥ ይቅርታ መጠየቅ ፍጹም ለእኔታም የሚከብድ ነገር ነው፣ ባሏሉበትም እንደመጠየቅ ነው እና በግፍ መታሰራችን አንሶ ደግሞ ይቅርታ ጠይቁ ማለት በጣም ያሳፍር ነበረ። ያም ሆኖ ያንን ባለመስማማታችን እኔ በበኩሌ እዚህ ባለሁበት ዝዋይ እስካሁን እንዳቆዩኝ ነው የማውቀው። ከዛም በኋላ እንግዲህ ዛሬ በመሀል ያው ብዙ የተከሰቱ ነገሮች አሉ። ይቅርታም ፈርሜ እንደወጣ ሌላም ደግሞ ከይቅርታም ደግሞ በገደብ እንደዚሁ ሌላ ፊርማ ፈርሜ እንደወጣ ምናምን ብዙ ሞክረዋል። ግን ያው የማይሆን ነገር ስለሆነ ከኢፍትሃዊ አሰራር ጋርም ሆነ ሌላ ከማይፈቅደው ነገር ጋር አብረን መሰለፍ ስለማንችል ይህን ነገር ትተን አሁን በማላውቀው መንገድ ዛሬ ድንገት ውጣ ብሎኝ ወጥቻለሁ። ይሄን ያለው
መልካም። ግን ከአንተ ጋር የተፈቱ ሌሎች ሰዎች አሉ እንዴ?
ዛሬ ብቻዬን ነው የወጣሁት። በጣም አስቸጋሪ ነበር። መንገድም ዝግ ነው ወደ አዲስ አበባ መግባት። እርግጥ ያው ትግሉም እንደቀጠለ ነው የምናየው። የመንገዱ ከቤተሰብም ጋር ለመገናኘት አስቸጋሪ ነበር። ኔትወርክም አስቸጋሪ ነው እዚህ ካለሁበት አካባቢ እና ብቻዬን ነው የወጣሁት። ከአብሬው እንኳን የሚሄድ ሰው የለም። እንደውም ገሱ ላይ ነበረ እንደዚህ አይነት ሁኔታ እንደው ድንገት ተነስተውጣ ሲሉ አንዳንዴ አታቆም። ያው ሀገሪቱም ካለችበት ሁኔታ አንጻር ምን ያስብላል። የሆነ ሆኖ ያው ሁላችንም እንግዲህ እንደ እግዚአብሔር ፈቃድ በእግዚአብሔር እጅን ያለ ነው እና በሰላም ከቤተሰቦች ጋር ተገናኝቼ ያው ወደ ቤቴ እየገባሁ ነው።
አሁን የት ነው የምትገኙት አንተ? ቤተሰቦች
በቃ ወደ ሌመን ነኝ።
ሌመን አካባቢ ደርሰሃል?
አዎ፣ እዛ ነኝ። እዛ ሆኜ ነው ማውራት።
እስካሁን ድረስ በመንገድ ምንም ያጋጠማችሁ ችግር የለም?
ያው እንግዲህ ሲመጡ እነሱ አንዳንድ ነገር ነበር፣ ግን ያው ሁኔታውንም ስለተረዱ ይመስለኛል መንገዱ ቀና ነው። እስካሁን ሰው አሁን ጥያቄ የቸገረውን ጥያቄ ወይም ደግሞ እየጠየቀ ያለው ጥያቄ እንዲመለስለት ነው እንጂ የተለየ ፍላጎት ወይም የተለየ ያልሆነ ነገር ውስጥ የመክተት ፍላጎት ኖሮት አይደለም። ስለዚህ መንገዱም ቀና ነው፣ ግን ያው እንደምናየው የመንገዱ እስከ እኔም ስመጣ እስካሁን እንዳየሁት ህዝቡ በየቤቱ ሆኖ እንግዲህ ሱቆችም ዝግ ናቸው፣ መንገዱም ላይ መኪና አይታይም። ግን እኛ ደግሞ በሰላም ነው እየሄድን ያለ ነው።
እናቱን ወይዘሮ ሙጭት ታከልንና አባቱን ቀሲስ ተስፋ የረጋሳንም በልጃቸው መፈታት የተሰማቸውን ስሜት ጠይቄያቸዋለሁ።
በጣም ነው ደስ ያለኝ። ግን ዝዋይ ብቻውን በተለቀቀ ሰዓት እንዴት ብለን እንደምንሄድ መንገዱ ጭር ያለ ነው፣ ምንም መኪና የለም፣ ሱቆች ሁሉ ዝጎች ናቸው። እኛ በድፍረት እንድረስለት ብለን ደረስን፣ አገኘ ነው። አሁን ዘነው እየመጣን ሌመን ደርሰናል።
እንዴት ሰማችሁ?
ደወለ እሱ ራሱ።
ሄሎ ቀሲስ፣ እንኳን ደስ ያለዎት።
አሚን ባብላችሁ። እንኳን ደስ አብሮ ደስ አለን። እንኳን አብሮ ደስ አለን።
ምን ተሰማዎት ልጆ በመፈታቱ?
ኧረ በጣም ድንገተኛ ደስታ። በጣም እኛ አላሰብንም። ያው ባለፈው እንደሆነ እንግዲህ ከልክሎ ስላቆዩት ጊዜውን ጨርሶ ይወጣል ብለን ነው እንጂ ምንም በዚህ በዛሬው ዕለት ምንም አልጠበቅንም አላሰብንም። እና በጣም ደስ ነው ያለኝ። በጣም ተደስቻለሁ።
የቀድሞው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ህዝብን ለአመፅ የሚቀሰቅስ ጽሑፍ በፌስቡክ ገጹ አሰራጭተዋል በሚል ክስ ተመስርቶበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከስድስት ዓመት በላይ የእስር ቅጣት ጥሎበት ነበረ። ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ቅጣቱን ከስድስት ዓመት ወደ ሦስት ዓመት ከመንፈቅ ቀንሶለት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀጣዩ ዘገባ ወደ ኬንያ ይወስደናል። የታንዛኒያ ፍርድ ቤት በ84 ኢትዮጵያውያን ፍልሰተኞች ላይ የሦስት ዓመት እስራት በይኗል። ኢትዮጵያውያኑ የተያዙት በታንዛኒያ ማዕከላዊ ክፍል ኢሪንጋ በሚባል ቦታ ሲሆን በሕገ ወጥ መንገድ ወደ ማላዊ ሊያልፉ ሲሉ ነው ተብሏል። በታንዛኒያ ፖሊስና በሀገሪቱ ኢሚግሬሽን ኃላፊዎች የተያዙት ኢትዮጵያውያኑን በታፈነ መኪና አጉሮ ሲያጓጉዛቸው የነበረው ሾፌር ሲያመልጥ ፖሊስ ከፍልሰተኞቹ ጋር የነበረ ሐሰን ፌሩዝ የሚባል ታንዛኒያዊ በቁጥጥር ሥር ውሏል። ሆፕ ካዋዋ በታንዛኒያ የኢሪንጋ ግዛት ኢሚግሬሽን ኃላፊ ኢትዮጵያውያኑን በቁጥጥር ስር ስናውላቸው ከ84ቱ 12ቱ ራሳቸውን ስተው ስለነበር ወደ ኢሪንጋ ሆስፒታል ተወስደው ሕክምና ተደርጎላቸዋል ሲሉ ለአሜሪካ ድምፅ ተናግረዋል። ኢትዮጵያ በታንዛኒያ ኤምባሲ የሌላት ሲሆን የአሜሪካ ድምፅ ጉዳዩ የሚመለከተውን ኬንያ ያለውን የኢትዮጵያን ኤምባሲ ለማናገር ያደረገው ጥረት አልተሳካም። ዘገባው የገልሞ ዳዊት ነው።
ባለፈው የካቲት 16 2010 ነበር 84 የኢትዮጵያ ፍልሰተኞች በሕገ ወጥ ወደ ማላዊ ሊያልፉ ሲሉ በታንዛኒያ ፖሊስ ቁጥጥር ስር የዋሉት። ኢትዮጵያውያኑ ሁለት ጊዜ ፍርድ ቤት ቢቀርቡም አስተርጓሚ ባለመገኘቱ ባለፈው አርብ እንዲመለሱ ሆነዋል። በመጨረሻም አርብ የካቲት 23 ፍርድ ቤት ቀርበው እያንዳንዳቸው የሶስት ዓመት እስራት ተላልፎባቸዋል። ሚስተር ሆፕ ካዋዋ በታንዛኒያ ኢሪንጋ ግዛት የኢሚግሬሽን ኃላፊ ናቸው። 84ቱ የኢትዮጵያ ፍልሰተኞች የተያዙበትን ሁኔታ ሲያብራሩ
በእውነቱ በጣም ደካክመው ነበር። መኪናው እንደ ኮንቴነር ታሽጎ ስለነበር በሙቀት ታፍነው እያሉ ነው ያገኘናቸው። ልክ ፖሊስ ጣቢያ እንደደረሱም ከእነሱ ውስጥ 12ቱ ራሳቸውን ስተው ስለነበር ወደ ሆስፒታል እንዲወሰዱ ተደርጓል። ህመማቸውም ይህን ያህል አልነበረም። የምግብና ውሃ እጦት ብቻ ነው የነበረው። ምክንያቱም የሚበላ ነገር ከሰጠናቸው በኋላ ከሶስቱ በስተቀር ሌሎቹ ወደ ሙሉ ጤንነት ተመልሰዋል።
ሚስተር ካዋዋ አሁንም ሌሎች አራት የኢትዮጵያ ዜጎች በሪንጋ ግዛት እንዳሉ ፍልሰተኞቹ እንግሊዘኛ ወይም በአካባቢው የሚነገሩን የኪስዋሂሊ ቋንቋ ባለመቻላቸው ወደ ፍርድ ቤት ለማቅረብ እንደተቸገሩ ይገልጻሉ። ኢትዮጵያውያኑን በመኪና ጉሮ ሲያጓጉዝ የነበረው ሹፌር ወዲያው ሲያመልጥ አሰንፌሩዝ የተባለ ታንዛኒያዊ ግን ከ84 ኢትዮጵያውያን ጋር ፍርድ ቤት ቀርቧል። ፍራይዴይ ሲምባያ በችሎቱ ላይ የነበረ የታንዛኒያ ጦማሪና ጋዜጠኛ ነው።
The first time when they appeared in court, there was very noise.
በመጀመሪያው የችሎት ቀናቸው በጣም ሲያለቅሱ ነበር። እኔም ለምን ከሀገራቸው እንደወጡ ጠይቄያቸው ከሀገራቸው የወጡት በዚያ ባለው የድህነት ችግር መሆኑን ነግረውኛል።
ኢትዮጵያውያኑ የተያዙባት የታንዛኒያ ዋይሪንጋ ግዛት በማዕከላዊ የአገሪቱ ክፍል የምትገኝ ስትሆን ብዙ ህገወጥ ፍልሰተኞች ወደ ጎረቤት ሀገር ማላዊ ለመግባት እንደሚጠቀሙባት ጦማሪው ስምባያ ይናገራል። የተፈረደባቸው ኢትዮጵያውያን አሁን በዋይሪንጋ ማረሚያ ቤት የሚገኙ ሲሆን የተቀሩት አራት የኢትዮጵያ ፍልሰተኞችም አስተርጓሚ ተፈልጎላቸው ሮብ የካቲት 28 2010 ታንዛኒያ ዋይሪንጋ ፍርድ ቤት ይቀርባሉ። ኢትዮጵያ ከታንዛኒያ ኤምባሲ ስለላት ጉዳዩ የሚመለከታቸው በኬንያ የኢትዮጵያ ቆንስላ ጽህፈት ቤት የዲያስፖራ ክፍል ኃላፊ አቶ አንዳርጉ በሬን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች፣ የሰኞ ምሽት ዝግጅታችን ተጋምሷል። ቀደም ሲል በዜናው ክፍለ ጊዜ በዚህ በዋሽንግተን በውጭ ጉዳይ ሚኒስቴርና በተወካዮች ምክር ቤት ደጃፎች ሰልፍ መካሄዱን ገልጸናል። ዘገባው እንደተጠናቀረ እንደተዘጋጀ እናቀርባለን። አሁን በቀጥታ ወደ ሁለተኛው አጋማሽ ይሆናል የምንዘልቀው። በቅድሚያ በሶሎሞን ክፍሌ ተዘጋጅቶ የሚቀርበው የስፖርት ፕሮግራም
ትላንት በተጠናቀቀው 17ኛው የበርሚንግሃም ኢንግላንድ አዳራሽ ውስጥ አትሌቲክስ ሻምፒዮና የኢትዮጵያ አትሌቶች 4 የወርቅና 1 የብር ሜዳሊያ በማግኘት ከዩናይትድ ስቴትስ ቀጥሎ ከዓለም ሁለተኛ ከአፍሪካ አንደኛ ሆነዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የበርሚንግሃም ኢንግላንዱን 17ኛውን የዓለም የአዳራሽ ውስጥ ሻምፒዮና ዜና ላስቀድም። ኢትዮጵያ 4 የወርቅ ሜዳሊያዎችን ባገኘችበት በዚህ ውድድር ገንዘቤ ዲባባ በሴቶቹ 1500ና 3000 ሜትር ድርብ ድል አስመዝግባለች። የወንዶቹ ደግሞ ዮሚፍ ቀጀልሻ በ3000፣ ሳሙኤል ተፈራ በ1500 ወርቅ አግኝተዋል። ሰለሞን ባረጋ በ3000 ወንዶች ብር ተሸልሟል። በበርሚንግሃሙ 17ኛው የዓለም አዳራሽ ሻምፒዮና ከ144 አገሮች የመጡ ከ600 በላይ አትሌቶች ለአራት ቀናት ተፎካክረውበታል። በሜዳሊያው ሰንጠረዥ ዩናይትድ ስቴትስ 6 የወርቅ፣ 10 የብርና 2 የነሐስ በድምሩ 18 ሜዳሊያዎችን በማግኘት አንደኛ ስትሆን፣ ኢትዮጵያ 4 የወርቅ፣ 1 የብር ሁለተኛ ሆናለች። ለድንቅ ውጤታቸው ሁሉንም የኢትዮጵያ አትሌቶች እንኳን ደስ ያላችሁ እንላለን። ለቀጣይ አትሌቲክስና የሀገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የቫሌንሲያ ዓለም አቀፍ ግማሽ ማራቶን ስፔን ውስጥ ከሁለት ሳምንት በኋላ ይካሄዳል። ለዚህም ከኢትዮጵያ በኩል በሁለቱም ጾታ 10 አትሌቶች በወንዶች 5 በሴቶች 5 በልምምድ ላይ እንደሚገኙ የኢትዮጵያ አትሌቲክስ ፌዴሬሽን ቀደም ብሎ አስታውቋል። ለቫሌንሺያው የዓለም ግማሽ ማራቶን በዝግጅት ላይ ከሚገኙት ከወንዶቹ በአንደኝነት የተመረጠው አትሌት ጌታነህ ሞላ ባለፈው ሳምንት በሳውዲ አረቢያ ሪያድ ላይ በተደረገው ግማሽ ማራቶን አሸንፎ የ260,000 ዶላር ተሸላሚ ለመሆን በቅቷል። ከማናቸውም የዓለማችን ከተሞች በሽልማት መጠኑ የመጀመሪያ የሆነው ይህንኑ የሪያድ ግማሽ ማራቶን ሳይጠበቅ አሸናፊ የሆነው አትሌት ጌታነህ ርቀቱን የፈጸመበት ጊዜ 1:01:53 ነው። ጌታነህ ለቫሌንሺያው የዓለም ግማሽ ማራቶንም ልምምዱን አጠናክሮ ቀጥሏል። አነጋግሬዋለሁ።
እንደማሸንፍ እርግጠኛ ባልሆንም ከ15 እና 16 ኪሎ ሜትሮች በኋላ አትሌቶችም የተሻለ አቅም አላቸው ግን የድካም ስሜቱ ያን ያህል የሚያጨናንቅ ባይሆንም አሸንፍ ይሆን የሚል ስሜት ተሰምቶኛል።
ወዲህ ወደ ዓለም ግማሽ ማራቶን በቅርቡ ይደረጋል። አንተም አሁን በዚያ ውድድር ላይ ከተመረጡት አትሌቶች አንዱ ነህ፣ ከአምስቱ አንዱ ነህ። በዚህ ውድድር ላይ ሁል ጊዜ የረዥም ርቀት የኢትዮጵያና የኬንያ ከሆነ ትንሽ ቆይቷልና ይህንን ውድድር ቫሌንሺያ ስፔን ውስጥ የሚደረገውን ውድድር የሚያሸንፉት ኢትዮጵያውያኖች ናቸው ወይስ ኬንያውያኖች ናቸው? አንተስ ምን ታስባለህ?
እንግዲህ እንደሚታወቀው የኬንያዎች የበላይነት አለ። ኢትዮጵያውያንም እንግዲህ ብዙም ጊዜ በአንዱ እንትን አላለም። እኛም እየሰራን ያለነው የተሻለ ነገር ለማምጣት ነው። እነሱም የተሻለ ነገር ሰርተው ነው የሚመጡት። እኛም የተሻለ ነገር ለማምጣት ጥረት እያደረግን ነው። ጓደኞቻችን ጋር በአንድነት እየተማከርን፣ አሰልጣኞችም አሉ፣ እነሱ ጋር እየተግባባን እየሰራን ያለ ነው። እንግዲህ እነሱን የእኛ ነው ብለን ለመገመት ትንሽ ይከብዳል። ምክንያቱም ሩጫ ነው፣ የሚፈጠረው ነገር አይታወቅም። ሁሉም አሸንፋለሁ ብሎ ነው የሚገባው። ከዚያም በኋላ የሚፈጠረው ነገር ነው ማሸነፍ መሸነፉ። የተቻለንን ሁሉ አድርገን የተሻለ ነገር ለማምጣት ነው ወደዚያ ወደ ቫሌንሺያ የምንሄደው።
ጌታነህ፣ እንግዲህ እንደምታውቀው አሁን ከውድድርም ብዙም እረፍት ሳታገኝ ነው ይህንን ቃለ መጠይቅ የሰጠኝ እና ስለ ትብብርህ በጣም አመሰግናለሁ።
እኔም አመሰግናለሁ።
የ24 ዓመቱ ጌታነህ የመከላከያ ስፖርት ክለብ አባል ሲሆን ወደፊት እነ ኃይሌና ቀነኒሳ የተጓዙበትን የድል ጎዳና በመከተል የሀገሩን ስም በበጎ የማስጠራት ራዕይ እንዳለውም ገልጾልኛል። በእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ ያለፈውን ሳምንት ሁለት ተስተካካይ ጨዋታዎችን በተለያዩ ክልል ከተሞች አካሂዷል። ወልዳያ ከተማ መከላከያን 2-0 ባሸነፈበት ጨዋታ አንዱ አለም ንጉሴና ብሩክ ቀልበሮ ናቸው ለወልዳያ ከተማ ጎሎቹን ያስቆጠሩት። ሌላው ተስተካካይ ጨዋታ ሐዋሳ ላይ ሐዋሳ ከተማ ቅዱስ ጊዮርጊስን ማንም ቀድሞ ባልጠበቀው ሐዋሳ ከተማ ቅዱስ ጊዮርጊስን 4-1 ሸኝቶታል። ቅዱስ ጊዮርጊስ ይህን በመሰለ በሰፊ የጎል ልዩነት ሲሸነፍ የሰሞኑ የመጀመሪያ ሳይሆን አይቀርም። የቅዱስ ጊዮርጊስ ክለብ 4.4 ሚሊዮን ብር ወጪ አድርጎ ተጫዋቾቹን በሸለመና በአበረታታ ማግስት በሰፊ የጎል ልዩነት መሸነፉ ለደጋፊዎቹ እንቆቅልሽ ሆኖባቸዋል። ዛሬና ሰሞኑንም ሌሎች ተስተካካይ ጨዋታዎች ተካሂደው የአንደኛው ዙር ይጠናቀቃል። ደደቢት ዛሬ የሚያደርገውን አንድ ተስተካካይ ጨዋታ ሳይጨምር በ29 ነጥብ መሪነቱን አልለቀቀም። ዘንድሮ ፕሪምየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በእኩል 25 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ኮከብ ጎል አግቢነቱን የደደቢቱ ጌታነህ ከበደና የጅማ አባጅፋሩ ኦኬኪ አፉላቢ በእኩል 9 ጎል ይመራሉ። የመጨረሻው አጭር የእግር ኳስ ነክ ዜና የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤና እያወዛገበና እያነጋገረ ለመንፈቅ ዕድሜ የዘለቀው ፕሬዚዳንታዊና ስራ አስፈጻሚ ምርጫ ላልተወሰነ ጊዜ ተራዝሟል። የካቲት 24 ባለፈው ቅዳሜ ፍጻሜውን ያገኛል ተብሎ የተጠበቀውና ፕሮግራም የተያዘለት ቢሆንም ከፊፋ የተላከው ደብዳቤ የራሱን ልዑካን መድቦ እስካሁን የተደረገውን ዝግጅት ገምግሞ የምርጫውን ጊዜ እንደሚወስን ጠቁሟል። እንደ አውሮፓ የቀን አቆጣጠር ማርች 12 የፊፋ ልዑካኑን እንደሚልክና ከሚመለከታቸው አካላት ጋርም እንደሚወያይ ተመልክቷል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። እኔም ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ ገደማ የፕሮግራም ማስታወቂያ አለን።
ማስታወቂያ ሳይፎን ከቪኦኤ በነጻ
ሳይፎን ከቪኦኤ በነጻ
ሳይፎን
PSIPHON ተብሎ ነው የሚጻፈው።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ።
ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ።
የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ
ለመልካም ዜና @siphon3.com ኢሜል ያድርጉ።
ለመልካም ዜና @siphon3.com
ኢሜል ያድርጉ። ሲጻፍ እንደዚህ ነው።
መልካም ዜና አንድ ቃል ነው።
melkamzena@siphon3.com
melkamzena@siphon3.com ኢሜል ይላኩ።
ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል።
የደረሰውትን ሳይፎን አንድሮይድ APK ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት
ወይንም ኢንስቶል ያድርጉት። ከዚያም
ቢሹ ወደ VOA አምሃሪክ
ወይም VOA አማርኛ ወይም ቢሹ
ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው
ይቅዘፉበት። ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
ክቡራትና ክቡራን አድማጮቻችን፣ ቀደም ሲል የተናገርነው የዋሽንግተኑ ሰልፍ ዘገባ ደርሶናል። በኢትዮጵያ የተጣለውን የአስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢዋ የሚኖሩ ኢትዮጵያውያን ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና ተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ሰልፉን የተከታተለው ሰሎሞን አባተ እዚህ ስቱዲዮ አብሮን አለ። ሰሎሞን፣ እንዴት ነበር ሰልፉ?
ሰልፉ ቆንጂት፣ ለዋሽንግተን ለተለመደው የዋሽንግተን ከተማ ትልቅ ሰልፍ ነበር ማለት ይቻላል። ብዙ ኢትዮጵያውያን ናቸው የተገኙት። በነገራችን ላይ ሰልፉ አሁንም እየተካሄደ ነው። በውጭ ጉዳይ መስሪያ ቤቱ ደጅ ላይ የተካሄደው ስነ ስርዓት ተጠናቆ ወደ ተወካዮች ምክር ቤት አምርተዋል ሰልፈኞቹ። እኔ ወደ በመሃል ነው አቋርጬ ወደ ስቱዲዮ የመጣሁት እና ለዋሽንግተን ከቀደም ሲል ለምናውቀው ዋሽንግተን ትልቅ ሰልፍ ነበር ማለት ይቻላል። እንግዲህ ይሄ ሰልፍ ባጭር ጊዜ ነው የተጠራው። ለምን እንደተጠራ እና ሌሎችም ያሏቸውን ሐሳቦች እንዲያካፍሉኝ አዘጋጆቹን አነጋግሬ ነበረ። አቶ ቴዎድሮስ ካፕቲመር ይባላሉ ያናገርኳቸው። የሰልፉን ዝግጅት አስመልክቶ በአጋጣሚ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ አዲስ አበባ ይገባሉና ከእሳቸውም ጉብኝት ጋር አያይዘውታል ይህንን የተቃውሞ ሰልፍ።
ጉዳይ ሚኒስትሩ ማለት ነው ነገ ኢትዮጵያ ስለሚገቡ ለእሳቸው ይህንኑ መልእክት፣ በተለይ በዚህ በውጭ የምንኖር ኢትዮጵያውያን፣ ታክስፔየር ኢትዮጵያውያን፣
ግብር ከፋይ ኢትዮጵያውያን ማለት ነው፣ እዚህ
ግብር ከፋይ ኢትዮጵያውያን በሀገራችን ያለውን ሁኔታ ያሳሰበንና ስርዓቱ ይህንን በህዝባችን ላይ ያወጀውን የጅምላ ጭፍጨፋ እንዲቆምና ይህ አዋጅ በአስቸኳይ እንዲነሳ ከዛም አልፎ ህዝባችን ከዚህ አምባገነን ስርዓት ተላቆ በዲሞክራሲ የሚመራባት ሀገር እንድትኖረው የሚያደርገውን እንቅስቃሴ የአሜሪካን መንግስት እንዲደግፍ ድምጻችንን ለማሰማት ነው።
አቶ ቴዎድሮስ፣ የአስቸኳይ ጊዜ አዋጁ ምን ያመጣል ብላችሁ ነው የምትቃወሙት?
እንግዲህ ከዚህ በፊትም በተወሰነ ተሞክሮ እንደምናውቀው የአስቸኳይ ጊዜ አዋጅ ለኢትዮጵያውያን መፍትሄ ከማምጣት ይልቅ ኢትዮጵያውያንን በነፃነት እንደፈለጉ ለመጨፍጨፍና እንደ ከዚህ በፊት ሁሉ በማናለብኝነት ሰዎች በነፃነት እንደ ሰው መንቀሳቀስ በሀገራቸው እንዳይችሉ የሚያደርግ የሰዎች የሰብአዊ መብት የሚጣስበትና የሰዎች ፍላጎት የሰዎች ጥያቄ በአግባብ መልስ እንዳይሰጥ የሚደረግበት ተልዕኮ ነው።
የኢትዮጵያ መንግስት የሚኒስትሮች ምክር ቤት ይህንን አዋጅ ሲያወጣ በሀገሪቱ ውስጥ በህገ መንግስታዊ ስርዓት ነገሮችን ለማስኬድ አስቸጋሪ ሆኗል የሚል ስጋት ነው ያለው። የተወሰነን የህዝብ ክፍል ኢላማ ያደረገ ጥቃት ሊፈጸም ይችላል የሚል ስጋት ነው ባለስልጣናቱ የሚያንጸባርቁት። እናንተ እዚህ ሰልፍ አዘጋጆች ምንድን ነው የምታስቡት
በዚህ ጉዳይ? በተለይ እኛ ኢትዮጵያውያኖች ካለን ባህል አብሮ የመኖር ባህል አብሮ በአገራችን ላይ ተሳስቦ የመኖር ባህላችን ዛሬም እንዳለ እናምናለን። ኢትዮጵያውያን ስርዓቱ በራሱ ሆን ብሎ ከሚያደርጋቸው ጥቃቶች የተለየ ጥቃቶች ይፈጽማል ብለን አናምንም። እንደዚህ አይነት ነገር በፍጹምም አይፈጸሙም። እንደዚህ አይነት ቅንብሮች ላለፉት ረጅም ዘመናት አንዱ አንዱን እንዲያጠቃ በራሱ በስርዓቱ እድሜውን ለማስረዘም የሚያደርጋቸውን ጥቃቶችም እናቅ ስለነበር ይህ ሆን ተብሎ ምክንያት ተፈጥሮ ህዝባችንን አፍ ለማስያዝ ስለ ነጻነቱ፣ ስለ አንድነቱ በጋራ የተነሳውን ህዝብ ለማሸማቀቅ ሆን ተብሎ የተዘጋጀ የድምፅ ማፈኛ ሲስተም ነው ብለን ነው የምናምነው። ምክንያቱም ህዝባችን አንድ ነው፣ ህዝባችን ፍቅር ነው። እስከ ዛሬም እንደዚህ አይነት ነገሮች የሚያደርግ ህዝብ ቢሆን ኖሮ ብዙ በኢትዮጵያ ውስጥ ብዙ ተቃውሞች፣ ብዙ እንቅስቃሴ ተደርጓል። ሁሉም አንዱ አንዱን እየተሸፋፈነ በጋራ በፍቅር የሚኖር ህዝብ ነው። ዛሬ አይደለም ከዚህ በፊት ያለ መንግስትም የኖረባቸው ቀናቶች ያለ ህዝብ ነው እና ይህ ችግር የወያኔ የራሱ ችግር እንጂ የኢትዮጵያ ህዝብ ችግር እንዳልሆነ የኢትዮጵያ ህዝብ ዛሬም አብሮ በጋራ በፍቅር የሚኖር ህዝብ መሆኑን ስለምናምን ነው።
ይሄንን ተቃውሞ በምታሰሙበት ጊዜ ኢትዮጵያ ውስጥ ያለው ሁኔታ በሰላማዊ መንገድ መፍትሄ እንዲያገኝ ነው ወይስ የኃይል እንቅስቃሴ እንዲኖርም ጭምር የሚደረግ ጥሪ አለ?
እኛ አሁን ቢሆን ስርዓቱ በሰላማዊ ሁኔታ ስልጣኑን ለህዝብ ማስረከብ አለበት ብለን እናምናለን። ህዝባችን ምንም አይነት አደጋ ውስጥ እንዲወድቅ አንፈልግም። ህዝባችን በየአቅጣጫው የሚጠይቀው ስርዓት ለውጥ ነው። የስርዓት ለውጥ ደግሞ ህዝብ ካልፈለገው ስርዓት መቀየር አለበት፣ መውረድ አለበት። ህዝባችን በድምፁ የመረጠውን ስርዓት ድምፁ የመረጠውን ተወካይ እንዲኖር ነው የሚፈልገው። ያ ማለት እንግዲህ በሰላም ስርዓቱ ይህንን እንዲያስረክበው ነው። ዛሬ ህዝቡ ታያላችሁ፣ በያጣቸው በባዶቹ ለነጻነቱ ነው የሚጮኸው። በባዶቹ የሚሄድ ህዝብ መሳሪያ ነው እየተገደለ ያለ። የትም ቦታ መሳሪያ ይዞ የተፋለመ የለም። በሰላም ስርዓቱ በቃን። ከዚህ በኋላ ነጻነት እንፈልጋለን፣ እኩልነት እንፈልጋለን፣ በሀገራችን በነጻነት መንቀሳቀስ እንፈልጋለን ብሎ የሚጠይቅ ህዝብ ነው ያየ ነው። ስለዚህ የትም ቦታ ከነጻነት ከመጠየቅ ያለፈ እንቅስቃሴም አልታየም። ይህንን ደግሞ በአግባቡ ለህዝቡ ማስረከብ የሚችል ከሆነ ስርዓቱ ማስረከብ አለበት። ካላስረከበ ወደደም ከጠላም በኢትዮጵያ ህዝብ ትብብር በማንኛውም እንቅስቃሴ ይወገዳል። ይሄ የማይቀር ነው። የሰው ልጆች ለነጻነታቸው ለእኩልነታቸው ከተነሱ ማንም ወደኋላ ሊያቆማቸው እንደማይችል የታወቀ ነው። በታሪክም ከሌሎች ጎረቤት ሀገራትም ያየነው ተሞክሮ ነው ብለናል።
ለመሆኑ ይሄንን ድምጻችሁን ጩኸታችሁን የዩናይትድ ስቴትስ መንግስትም ይሁን ዓለም አቀፉ ማህበረሰብ ይሰማል የሚል እምነት አላችሁ?
ትክክል። በቅርቡ የተለያየ አቅጣጫ የኢትዮጵያውያን የሚያደርጉትን እንቅስቃሴ በመላው ዓለም ያሉ እንደ አውሮፓ ህብረት፣ የአሜሪካን ስቴት ዲፓርትመንትም ያወጧቸው መግለጫዎች አሉ። ይሄ ማለት የሀገራችን ሁኔታዎች ያሳሰቧቸው መሆኑንና እኛም ደግሞ የዚህ የህዝብ አካል መሆናችንን በይበልጥ ካለፉት ለረጅም ዘመናት ሁሉ ድምጻችንን ስናሰማ ስናሳውቅ ቆይተናል። ይህንም እነሱን ለረጅም ጊዜ እያሳሰባቸው መሆኑን እነሱም በተለያዩ አጋጣሚዎች ሲገልጹልን ቆይተዋል። አሁንም የበለጠ እኛ እንዳሳሰበን እነሱንም እያሳሰባቸው መሆኑንም ስለምናውቅ የበለጠ ትኩረት እንዲሰጡት የበለጠ ለህዝባችን ፍላጎት እንዲሟላ አጋር እንዲሆኑ የሚጠይቅ ነው።
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ለመጣል የደረሰበትን ውሳኔ ከደረሰበት ውሳኔ ጋር በብርቱ እንደማይስማማ እየገለጸ ነው። የተወካዮች ምክር ቤቱ የአስቸኳይ ጊዜ አዋጁን ለመወሰን ለመደንገግ ድምፅ መስጠቱ የተገለጸው እና የኢትዮጵያ መንግስትስ እንዲህ አይነቶችን ተቃውሞ ይሰማል ብላችሁ ታምናላችሁ የሚል ጥያቄ ማንስቼ ነበረ ለአስተባባሪው ወይም ከአስተባባሪዎቹ አንዱ ለሆኑት ለአቶ ቴዎድሮስ ካፕቲመር ይሰማል የሚል እምነት እንዳላቸው ገልጸውልኛል። ለማንኛውም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገም ይግቡ ከሰሞኑ በአንደኛው ቀን ሰሞኑን አዲስ አበባ ናቸው። ከውጭ ጉዳይ መስሪያ ቤቱ ተወካይ ቀርበው ወደ ተቃውሞ ሰልፍ አድራጊዎቹ የተቃዋሚዎቹን ድምፅ ሰምተዋል፣ መልእክቶቻቸውንም ተቀብለዋል። ከአስተባባሪዎቹ አንዱ የሆኑትን ሌላውን ሰው አቶ ሽመልስ ለገሰን ወዲያው አነጋግሬ ነበረ የውጭ ጉዳይ መስሪያ ቤቱን ተጠሪ እንዳነጋገሩ።
አሁን ከስቴት ዲፓርትመንት ተወካዩን ነው ያነጋገርኩት።
እሺ፣ ምንድን ነው ያስተላለፉት መልእክት?
በመጀመሪያ ደረጃ የስቴት ዲፓርትመንቱ ተወካይ ሲመጣ
በአማርኛ ነው ሰላም ያለ። እኛም ኢትዮጵያውያን በአማርኛ መልእክታችን ለወገናችንና ለአሜሪካንም ህዝብ በመጀመሪያ አስተላልፈናል። የኢትዮጵያ ህዝብ ነጻ እንደሚሆን በራሱ አሜሪካንም ለዚህ ድጋፋን እንድትሰጥ ነው ያስተላልፈነው። ነጻነቱን የኢትዮጵያ ህዝብ በራሱ ያመጣው ነው። መንገዱ ላይ ግን የአሜሪካን መንግስትም ሆነ የዓለም መንግስታት እንዳይቆሙ ነው መልእክታችንን ያስተላልፈነው እና እንዲደግፉትም ነው።
ምን ማለት ነው መንገዱ ላይ እንዳይቆሙ ማለት?
ለማስታወስ ያክል የአለፈው 27 አመት ይህንን ለፋሽስት ፒኤልኤፍ በአሜሪካን እርዳታ ነው በፓወር ላይ የወጣው። አሁንም እንደዛ አይነት ስተት እንዳትደግፍ እንዳይሰራ ማለት ነው።
እነዚሁ የዛሬው የተቃውሞ ሰልፍ ተሳታፊዎች ዩናይትድ ስቴትስ ለፍትህ ቁሚ፣ ዩናይትድ ስቴትስ ለህግ የበላይነት ቁሚ፣ ዩናይትድ ስቴትስ ከህዝብ ጋር ቁሚ የሚሉ መፈክሮችንና ሌሎችንም በስፋት ሲያሰሙ ነበር። የያዟቸው መፈክሮች ምን እንደሚሉ ከአስተባባሪዎቹ አንዱ የሆኑትን አቶ ቴዎድሮስ ካፕቲመርን ጠይቄያቸዋለሁ።
በሀገራችን የታወጀው የአስቸኳይ ጊዜ አዋጅ የህዝባችንን የለውጥ ፍላጎት አይደለም። ይህ አምባገነን ስርዓት ይህንን አዋጅ ያወጀው ህዝባችንን ለመጣልና ለማጥፋት ነው። አሜሪካ ከኢትዮጵያ ህዝብ ጋር ቆመች። ለህዝባችን ድምፅ ለሌለው ህዝባችን አጋር ሁኑ። ይህ ስርዓት ከዚህ በኋላ በቅቶታል። በቃ ህዝባችን በቃ ካለ በቃ ነው። የኢትዮጵያ ህዝብ አጋር ሁኑ። እኛ ጎን ቁሙ። ለህዝብ በህዝብ የተመረጠ ስርዓት
የዛሬውን የዋሽንግተን ዲሲ ሰልፎች አስመልክቶ የኢትዮጵያ ኤምባሲ ምን እንደሚያስብ ሐሳባቸውን ለመጠየቅ ወደ ኤምባሲው ደውዬ አቶ ረታን አግኝቼ ነበረ። ይቅርታ ለጊዜው የአቶ ረታን የአባት ስም መያዝ ባለመቻሌ ትልቅ ይቅርታ ጠይቃለሁኝ። አስተካክዬ መለሳለሁኝ። ለማንኛውም ስብሰባ ላይ እንደሆኑ ገልጸውልኝ አቶ ረታ የኤምባሲው ምክትል ተጠሪ ናቸው። እደውላለሁ ብለውኝ ነበረ። እንግዲህ እስካሁን ሰዓት ድረስ አልደወሉልኝም። በደወሉልኝ ጊዜ የአቶ ረታን አስተያየት ወይም የኤምባሲውን የኢትዮጵያን መንግስት አቋም መልእክት ይዤ መለሳለሁኝ። በነገራችን ላይ በፌስቡክ ገጻችን ላይ ሰፋ ያለውን የዚህን ሰልፍ ክፍሎች ማግኘት ትችላላችሁ። ሰልፉ አሁንም ቀጥሏል። በዩናይትድ ስቴትስ የተወካዮች ምክር ቤት ሶሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
ሰለሞን አባተን ለዘገባው እናመሰግናለን። ቀጣዩ ዝግጅት አፍሪካ ነክ ርዕሶች በአዳነች ፍሳሐዬ።
ፓሪስ የሚገኘው ኳብራንሌ የተባለው ቤተ መዘክር በብዙ ሺህ የሚቆጠሩ የአፍሪካ ቅርሳቅርስ ይገኙበታል። የጋቦን፣ የኮንጎ ዲሞክራሲያዊት ሪፑብሊክ፣ ቦልና የዳን ሐውልቶች ከኮት ዲቫር ኮሌ ጭንብሎች እንዲሁም የዘመናዊቷ ቤኒን የዳሆመይ ቅርሳቅርስ ናቸው በቤተ መዘክሩ የሚገኙት። እንደ ሌሎቹ የአውሮፓ ሀገሮች ሁሉ ቅርሳቅርሱ ከቀድሞዎቹ ቅኝ ግዛቶች የተዘረፉ ወይም ፍትህ በጎደለው መንገድ የተወሰዱ እንዳይሆኑ ጥያቄዎች እየተነሱ ባሉበት በአሁኑ ወቅት ዋናው የፈረንሳይ የአፍሪካ ቅርሳቅርስ ቤተ መዘክር የቅርሳቅርሱን ዝውውር እየመረመረ ነው። አንዳንድ ቅርሳቅርስን የመመለሱ ጉዳይ አዲስ ነገር አይደለም። አሁን ግን የፈረንሳዊ ፕሬዚደንት ማክሮን አጠናክረውታል። ማክሮን ባለፈው ህዳር ወጋዱጉን በጎበኙበት ወቅት የአፍሪካ ባህላዊ ቅርስ በአውሮፓ ቤተ መዘክሮችና በግለሰቦች ክምችት ውስጥ መቅረት አይኖርበትም በማለት ግልጽ አድርገዋል። በመጪዎቹ 5 ዓመታት ውስጥ ፈረንሳይ ያሉት የአፍሪቃ ቅርሳቅርስ በቋሚም ሆነ በጊዜያዊ መልክ ወደ አፍሪቃ መመለስ አለባቸው ብለዋል። ፈረንሳይ ውስጥ በጉዳዩ ላይ መነጋገር እንደተጀመረ ተገልጿል። ሚቸል ሮዝለር ፓሪስ ውስጥ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ማዕከል ኃላፊ ናቸው።
Each of the museums needs to have a look at their own collections and identify pieces.
እያንዳንዳቸው ቤተ መዘክሮች የሰበሰቧቸውን ቅርሳ ቅርስ መርምረው ህገወጥ በሆነ መንገድ ተዘርፈው እንደሆነ ወይም በቅኝ አገዛዙ ወቅት በድብቅ ተወስደው እንደሆነ ለማጣራት መሞከር ይኖርባቸዋል ነው ያሉት። ቤኒን አቻምና ቅርሳ ቅርሷ እንዲመለሱላት በመጠየቅ የመጀመሪያዋ የአፍሪካ ሀገር ሆናለች። የፈረንሳይ ወታደሮችና ሚስዮናውያን ከቀድሞው የዳሆሞይ ስርወ መንግስት የወሰዱት በብዙ ሺህ የሚቆጠር ቅርሳ ቅርሷ እንዲመለስላት ጠይቃለች። ይሁንና ከቀድሞው የፈረንሳይ አስተዳደር ያገኘችው ምላሽ አይሆንም፣ አሁን የፈረንሳይ ንብረት ሆኗል የሚል ነበር። ቤኒናውያንና የአፍሪካን ኪነጥበብ በማስተዋወቅ ተግባር የተሰማራውን ሲንሱ የተባለው ተቋም የሚመሩት ሜሪ ሌሲል ዚንሱ ይህን አባባል አይቀበሉም።
Benin heritage is shown in France. It's shown in New York. It's shown in London. It's shown in
የቤኒን ቅርስ በፈረንሳይ ኒውዮርክ ከተማና ለንደን እንዲሁም በርሊን ይታያል። ይህ ቅርስ የማይታይበት ቦታ ቢኖር ቤኒን ብቻ ነው። ፈረንሳውያን ሁሉንም ዘርፈው ነው የሄዱት ነበር ያሉት። ትልቅ የኢኮኖሚ ገጽታም አለው። ኪነ ጥበብ ጎብኚዎችን ይስባል። በሚሊዮኖች የሚቆጠሩ ጎብኚዎች በየዓመቱ ወደ ፓሪስ ይሄዳሉ። ጎብኚዎች ገንዘብ እንደሚያወጡ የሚታወቅ ነው ይላሉ ክራን የተባለው ለቅርሳ ቅርሱ መመለስ የሚታገል የፈረንሳይ ጥቁሮች ማህበራት አሰባሳቢ ቡድን ኃላፊ ሉዊስ ጆርጅ ስቴን።
If you want tourists to come to your country, you need to have a cultural legacy.
ጎብኚዎች ወደ ሀገር እንዲመጡ ከተፈለገ ባህላዊ ቅርስ እንዲኖር ያስፈልጋል። ይሁንና አብዛኛዎቹ ቅርሳ ቅርስ በምዕራብ አገሮች ከተዘረፉ ለትርኢት የሚቀርብ ቅርስ አይኖርም ማለት ነው።
አንዳንድ ነቃፊዎች የአፍሪካ የስነ ጥበብ ቅርሳ ቅርስ በአሁኑ ወቅት የዓለም ቅርስ ናቸው፣ በዛም ላይ ብዙ የአፍሪካ ሀገሮች እንደዛ አይነት ጥንታውያን ቅርሶችን ተንከባክበው ለመያዝ የሚያስችላቸው መሳለጥያ የላቸውም ይላሉ። ሌሎች ደግሞ መፍትሄ ሊገኝለት እንደሚችል ይናገራሉ። ለምሳሌ አንድ ፓሪስ ያሉ ጋለሪዎች ቡድን ቤኒን ውስጥ አነስ ያለ ቤተ መዘክር ጎብኝቶ በቡድኑ የተካተቱት ቤተ መዘክሮች ከራሳቸው ስብስብ ውስጥ የሥነ ጥበብ ቅርሶችን አበርክተዋል። ይህን ጥረት የመሩት ሮበርት ቫይልስ የተባሉ የአንድ የሥነ ጥበብ ቤተ መዘክር ባለቤት ናቸው።
አንድ ነገር መደረግ አለበት። በሩ ለውይይት ክፍት ነው። በጎ ፈቃድ ያላቸው ሰዎች ሊወያዩበት ይገባል።
ቫሌስ እንደ መፍትሄ አድርገው ያቀረቡት ቅርሳ ቅርሱ ለአሁኑ ተገቢ እንክብካቤ በሚያገኙባቸው የአውሮፓ ቤተ መዘክሮች ቢቆዩ ይሻላል የሚል ነው። ይሁንና በአፍሪካ እየተዘዋወሩ እንዲታዩ ማድረግ ያስፈልጋል ሲሉም አክለዋል። ዋናው ነገር የሁሉም አህጉራት ህዝቦች ለቅርሳ ቅርሱ ተደራሽነት እንዲኖራቸው ማድረግ መሆኑን አስገንዝበዋል። አድማጮች፣ ፈረንሳይ የአፍሪካ ቅርሳ ቅርስን ለመመለስ ለገባችሁ ቃል የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ። ነው
አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን አንድ ሁለት ደቂቃዎች ብቻ ናቸው። የማጠቃለያ ዜናዎቹን እናሰማለን።
በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንዲት ከተማ ከንቲባ ገለጹ። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበረ ገልጸዋል። ይህን ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎችም እንዳሉ ጨምረው ገልጸዋል። በተለይ ጉደር የሚገኙ አንዲት እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። በኢትዮጵያ የተጣለውን የአስቸኳይ ጊዜ አዋጅ በመቃወም እዚህ በዋሽንግተንና አካባቢዋ የሚኖሩ ኢትዮጵያውያን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በተወካዮች ምክር ቤት ደጃፎች ሰልፍ አካሂደዋል። ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ላይ መድረስ የሚችሉ ከሆነ ሜክሲኮና ካናዳ ካቀድኩት የብረትና የአሉሚኒየም ገቢ ንግድ ቀረጥ እንዳይመለከታቸው አደርጋለሁ ሲሉ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ተናገሩ። በጥቃት ወደ ተጠመደችው የሶሪያዋ ምስራቃዊቱ ጉታ ከተማ ሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታወቁ። ከሶስት ሳምንት በኋላ ዛሬ ለመጀመሪያ ጊዜ መግባቱ ነው እርዳታው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታዬ ነን። ፕሮግራማችንን የመራው ንጉሡ ታምሬ ነው። ከዋና አዘጋጇ ትዝታ በላቸውና ከሌሎችም ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይተላለፋል። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። ሰላም፣ በደህና አደሩ።